ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምጽ በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ።
It is tragic that the president's reckless actions make impeachment necessary.
የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉን።
They can't actually pin anything of factual basis on him. The president did nothing wrong in this issue.
በጭብጥ የተደገፈ አንዳችም እንከን ሊያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዝዳንቱ የፈጸሙት አንዳች ጥፋት የለም ነው ያሉት። የቀደሙት የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ዲሞክራት ፓርቲ እንደራሴ ናንሲ ፖሎሲ ሲሆኑ፣ እርሳቸውን ተከትሎ የተሰሙት ደግሞ በምክር ቤቱ የሪፐብሊካን ፓርቲ እንደራሴ ዳክ ኮሊንስ ናቸው። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛ ምክር ቤት መቼ እንደሚላክ ገና አልታወቀም። አድማጮች ዝርዝሩን በዕለቱ አብይርስ ይዘናል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው አገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በመጠለያ ጣቢያዎች የሚገኙ ስደተኞች ባሉበት ለማቋቋም ቃል ገብተዋል። የዚህንም ዝርዝር ይዘናል፣ መጽሔት ይመለከተዋል። የሰዓቱን የዓለም አጫጭር ዜናዎች ደግሞ ከቆንጅታየ።
የአማራ ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞና ሌሎች የክልሉ የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የደረሰን ዜና አመልክቷል። በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት የኢትዮጵያዎች ምክር ቤት ትናንት ረቡዕ በሰጠው ድምጻኔ ሰጥቷል። ከመላው ዓለም የተውጣጡ የስደተኞች ሕይወት ያሳሰባቸው ሀገሮችና ተቋማት በጦርነትና በልዩ ልዩ ፖለቲካ ምክንያት ተሰደው በውጭ የሚገኙ ስደተኞችን ባሉበት ለማቋቋም በጄኔቫ በተካሄደው ጉባኤ ላይ ተስማሙ።
እንደምናመሻችሁ ክብራትና ክብራን አድማጮች፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሐሙስ ታህሳስ 9 2012 ዓ.ም ስርጭት ጋር አስተናጋጃችሁ አሉላ ከበደ ነኝ። ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ቮይቴክስ ዞርኛክ ጋር ከምሽቷ 4 ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን
ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች ከተጠረጠሩበት ወንጀል ነጻ መባላቸውን የአማራ ክልል ጠቅላይ አቃቤ ሕግ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች።
የጸጥታ ዘርፍ ኃላፊዎቹ ጉዳያቸው በፍርድ ቤት ሲታይ የቆየው ከሰኔ 15ቱ የአማራ ክልል ከፍተኛ አመራሮች ግድያ ጋር በተያያዘ ተጠርጥረው ነበር። የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞ፣ የክልሉ የህዝብ ደህንነት እና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበለ አማረ፣ የአማራ ክልል ሚሊሻ ጽፈት ቤት ኃላፊ የነበሩት ኮሎኔል ባምላኩ አባይ እንዲሁም የአማራ ክልል ፖሊስ ኮሚሽን የማህበረሰብ አቀፍ ወንጀል መከላከልና ትራፊክ ዘርፍ ኃላፊ የነበሩት ኮማንደር ጌታ ተነሽፈራው የተጠረጠሩበት ወንጀል የምርመራ ውጤት እንደማያስከስስ አቃቤ ህግ ውሳኔ በመስጠቱ የወንጀል መዝገቡ ተዘግቶ በነጻ መሰናበታቸውና ለዋስትና ያሳዙት ገንዘብም እንዲመለስ የክልሉ አቃቤ ህግ መወሰኑን ኮሎኔል አለበል አማረ ለአሜሪካ ድምጽ በስልክ አረጋግጠዋል። የአማራ ክልል ጠቅላይ አቃቤ ህግ በፌስቡክ ገጹ ላይ ያወጣው መረጃ እንደሚያመለክተው ደግሞ ተጠርጣሪዎቹ የወንጀል ድርጊቱን የማቀነባበር የመምራትና ኃላፊነታቸውን ላለመወጣታቸው የሰውና የቴክኒክ መረጃ ባለመገኘቱ፣ በአንጻሩ ወንጀሉ ከተፈጸመ በኋላ ሁኔታውን ለመቆጣጠር ያደረጉት ጥረት በማስረጃ በመረጋገጡ በወንጀለኛ መቅጫ ህግ አንቀጽ 42 ንዑስ ቁጥር 1 ሀ መሰረት የክስ አይቀርብም ውሳኔ አስተላልፏል። በነጻ የተሰናበቱት እነዚህ የአማራ ክልል የጸጥታ ዘርፍ ከፍተኛ አመራሮች ከሶስት ወራት በላይ ለሆነ ጊዜ በእስር ላይ መቆየታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት ረቡዕ በሰጠው ድምጽ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የህግ መወሰኛው ምክር ቤት መቼ እንደሚላክ ግን ገና አልታወቀም። ፕሬዝዳንት ትራምፕ አንዳች ጥፋት እንዳልፈጸሙ ደጋግመው እየተናገሩ ምክር ቤቱ ያዘውን ሂደት ሲያወግዙት ቆይተዋል። የክሱ ዶሴ ወደ መወሰኛው ምክር ቤት መቼ እንደሚመራ ግልጽ ባይሆንም በዚያ አብላጫውን ወንበር ያዙት ሪፐብሊካኖች በመሆናቸው ፕሬዝዳንቱን ከክሱ ነጻ የሚል ብያኔ እንደሚያገኙ እንደማይቀር ነው ሲነገር የቆየው። በመወሰኛው የብዙሃን ሪፐብሊካኖች መሪው ሴኔተር ሚች መኮነል አዲሱ አመት ሲገባ በጥር የዳኝነት ሂደቱ ቅድሚያ ትኩረት ያገኛል ብለዋል። ዛሬም ጉዳዩን በምክር ቤታቸው እንደሚያነሱት ገልጸዋል። ይሁን እንጂ መወሰኛው የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የተመሰረቱትን የክስ ጭብጦች እስኪልኩለት ክሱን መመልከት አይችልም። ናንሲ ፔሎሲ ትናንት ማታ ድምጽ ከተሰጠ በኋላ በሰጡት ቃል መቼ ክሱን ወደ ሴኔቱ እንደሚልኩት ቁርጥ አድርገው ከመናገር ተቆጥበዋል። የተወካዮች ምክር ቤት እንደ ከሳሽ አቃቤ ሕግ ማን እንደሚቆምልን ከመምረጣችን በፊት አሉ ናንሲ ፔሎሲ ከመወሰኛው መሪዎች ሂደቱን እንዴት ሊያከናውኑት እንዳቀዱ ተጨማሪ መረጃ ማግኘት እንፈልጋለን ብለዋል። ትናንትና የተወካዮች ምክር ቤት በክሶቹ ዙሪያ 6 ሰዓት በላይ ከወሰደው ክርክር በኋላ ነው የፓርቲ ወገን በለየ መስመር በተሰጠ ድምጽ ትራምፕ ይከሰሱ ያለው። እናም ሪፐብሊካኑ ትራምፕ በአሜሪካ የ243 ዓመታት ታሪክ በምክር ቤት በመከሰስ ሶስተኛው ፕሬዝዳንት ሆነዋል። በምሽቱ አብይ ርዕስ ሙሉ ዘገባው ይቀርባል። በሌላ ዜና 7 የዩናይትድ ስቴትስ የዲሞክራቲክ ፓርቲው እጩ ተፎካካሪዎች በመጪው ምርጫ ከፕሬዝዳንት ዶናልድ ትራምፕ ይልቅ እኔ ነኝ የሚሻላችሁ ብለው ለማሳመን መራጩን ዛሬ ክርክር ያካሂዳሉ። ፕሬዝዳንቱን ትናንት በዩናይትድ ስቴትስ የተወካዮች ምክር ቤት ከስልጣን ማስነሳት ድረስ ሊያደርሱ በሚችሉ ክሶች እንዲጠየቁ ድምጽ ተሰጥቷል። ይሁን እንጂ እሳቸው ለሁለተኛ የስልጣን ዘመን ለመመረጥ ከመወዳደር አቋማቸው ፍንክች አላሉ። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሶማሊያን በ25 አመታት ውስጥ ባልታየ ደረጃ በወረራት የበረሃ አንበጣ መንጋ ብዙ ሺህ ሄክታር ላይ ያለ ሰብል ወድሟል። የአንበጣ መንጋው ሶማሊያንና አጎራባች ምስራቅ ኢትዮጵያ የሚገኙ አካባቢዎች 70 ሺህ ሄክታር ስፋት ያለው ሰብል እንዳወደመ የተባበሩት መንግስታት የምግብና የእርሻ ድርጅት FAO አስታውቋል። ያሁኑ ያንበጣ መንጋ ከቀደሙት የከፋ መሆኑን የገለጸው ድርጅቱ ኬንያ፣ ኤርትራ፣ ጅቡቲ፣ ደቡብ ሱዳንና ሱዳንን ጨምሮ ወደ ሌሎች የአፍሪካ ቀንድ ሀገሮች ሊዛመትም እንደሚችል ነው ያመለከተው። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያ ጣቢያ የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ 6 እስከ 8 ለ3 ቀናት በጂኒቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት ዓለም አቀፍ የስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገራት የሚገኙ ስደተኞችን ለመደገፍ ለመደገፍ ግዙፍ የገንዘብና የተለያዩ ድጋፎች ለማድረግም ቃል ተገብቷል። የሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማፍራታቸውን በማመላከት በዓለም ዙሪያ ሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ሊሳ ሽላይን የዓለም የጤና ድርጅት ሪፖርቱን ይፋ ካደረገበት ከጂኒቫ ያጠናቀረችውን ዘገባ አሉላ ከበደ ያቀርባል።
በየዓመቱ በዓለም ዙሪያ ከ8 ሚሊዮን በላይ ሰዎች ያለ ጊዜያቸው ለህልፈት የሚዳርገውን ሲጋራ ማጤስ የሚያስከትለውን ጠንቅ ለመዋጋት በሚደረገው ጥረት አይነተኛ የስትራቴጂ ለውጥ ያስፈልጋል ሲሉ የዓለም ጤና ተቋም ባለስልጣናት ጥሪ አቅርበዋል። ከተለያዩ ሀገሮች የተሰባሰቡ መረጃዎች እንዳሳዩት የሲጋራ አጫሾች ቁጥር ባለፈው ዓመት ለመጀመሪያ ጊዜ ከፍተኛ መቀነስ አሳይቷል። በዚህ ጊዜ ውስጥ በዓለም ዙሪያ ከ1.4 ቢሊዮን በላይ ከሚሆኑ አጫሾች 60 ሚሊዮኑ ከዚህ ልማድ እንደተላቀቁም ሪፖርቱ ይፋ አድርጓል። አብዛኞቹም እነኚህ ውጤቶች በሴቶች ቀዳሚነት ነው የተገኙት ብሏል ሪፖርቱ።
But now we are seeing for the first time a decline in youth.
አሁን ግን ለመጀመሪያ ጊዜ ያጫሾች ቁጥር ማሽቆልቆል ያየን ነው። በ2020 ቢያንስ 2 ሚሊዮን ወንዶች እንደሚኖሩና በ2025 ደግሞ ከ5 ሚሊዮን በታች ሆናሉ ተብሎ ይጠበቃል። የትንባሆ ምርቶችን የሚጠቀሙ ወንዶች ቁጥር አነስተኛ ነው። የሚያስከትለው ህመምና ሞት ግን እጅግ የገዘፈ ነበር ያሉት የጤና ባለስልጣኑ። ክሬክ የትንባሆ አጠቃቀም ማሽቆልቆልን የሲጋራ አጫሾች የሚወስዱት እርምጃ ወሳኝነት አመልክተዋል። የትንባሆ አጠቃቀምን ለመቀነስ አብዛኞቹ ውጤቶች የተገኙት በዝቅተኛና መካከለኛ ገቢ ባላቸው አገሮች መሆኑንም ሪፖርቱ አክሎ ገልጧል።
አመሰግናለሁ አሉላ። በመጨረሻም የስፖርት ዜና አለን። የኤርትራ ብሔራዊ ቡድን ዛሬ በዩጋንዳ በተካሄደው የምስራቅና መካከለኛ አፍሪካ የእግር ኳስ ውድድር ሴካፋ ሁለተኛ ደረጃ አገኘ። የኤርትራ ብሔራዊ ቡድን ዛሬ ካስተናጋጀው ሀገር ከዩጋንዳ ጋር ባደረገው የዋንጫ ውድድር 3-0 በመሸነፍ የሴካፋ 2019 ሁለተኛ ደረጃን አግኝቷል። ለሰዓቱ ያለን ዜና በዚሁ ያበቃል አድማጮች።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ባለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ እንዲሁም በ94.3 ኤፍኤም ራዲዮ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ወደዚያ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው። ሁለተኛ ቁርጠኝነትን ለዓላማ ጽኑ መሆኑን ያው ለያዘችው ዓላማ መሸነገ የማትል በመሆኗ ሁሉም እኔም ሆነ እኔ የሥራ ባልደረቦች ያላላማጽንም ሆነ ቁርጠኛ መሆን ለውጤት መስራትን።
ከዚህ ዓለም በቅርቡ በሞት የተለዩት ዶክተር ቦጋለሽ ገብሬ ጋር በቅርቡ የሰሩት የከምባቲ ጫቲ ድርጅት ሥራ አስኪያጅ አቶ ተሾመ ካሎ ናቸው። አድማጮች በሁለተኛው አጋማሽ ሙሉ ዝርዝሩን ይሰማሉ። ወደ ቀዳሚው የዕለቱ አብይ ርዕስ በቀጥታ የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምጽ በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት ወሰነ። የክሱን ጭብጦች የያዘው ዶሴ ዳኝነት ለሚቀመጠው የሕግ መወሰኛው ምክር ቤት መቼ እንደሚላክ ግን ገና አላስታወቀም። ፕሬዝዳንት ትራምፕ አንዳች ጥፋት እንዳልፈጸሙ ደጋግመው እየተናገሩ ምክር ቤቱ የያዘውን ሂደት ሲያወግዙ ቆይተዋል። ከካፒታል ሂል ጂፕሰን ካትሪን ጂፕሰን ያጠናቀረችውን የዚህን ዘገባ ዝርዝር ሰለሞን አባተ አሁን ያቀርበዋል።
435 መቀመጫ ባለው የሕግ መምሪያ ትናንት ሙሉውን ቀን ሲሟገቱና የግራ ቀኝ ሐሳቦቻቸውን ሲያንሸራሽሩ ውለው ምሽት ላይ ድምጽ ከሰጡት 427 እንደራሴዎች 230ው ሚስተር ትራምፕ የፕሬዚደንቱን ቢሮ ኃይልና አቅም ለራሳቸው የፖለቲካ ጥቅም ጉዳይ ያለ አግባብ ተጠቅመውበታል ሲሉ ክስ እንዲመሰረተባቸው የሚያደርግ ድምጻቸውን ሰጥተዋል። ይህ የክሱ ጭብጥ የመጀመሪያ አንቀጽ ነው። ሁለተኛው የመክሰሻ አንቀጽ በፕሬዚደንት ዶናልድ ትራምፕ ላይ የተነሱትን ቅሬታዎችና ውንጀላዎች ሲመረምር የቆየውን የተወካዮች ምክር ቤቱን ሂደት ለማስተጓጎል ወይም ለማደናቀፍ የሚያደርሱ እርምጃዎችን ወስደዋል የሚል ሲሆን ይህኛው አንቀጽ የጸደቀው 229 ለ198 በሆነ ድምፅ ነው። በሁለቱም አጋጣሚዎች አንድ እንደራሴ ድምፁን ካለመስጠቱ በስተቀር በአመዛኙ የፓርቲ መስመርን ተከትሎ ከታየው ድምፅ ሁለት ዴሞክራቲክ እንደራሴዎች የመጀመሪያውን አንቀጽ፣ ሶስት ደግሞ ሁለተኛውን አንቀጽ ተቃውመዋል። በተወካዮች ምክር ቤቱ ውስጥ የፓርቲ ውክልና የሌላቸው ብቸኛ ነጻ እንደራሴ ፕሬዚደንቱ እንዲከሰሱባቸው የወጡትን ሁለቱንም አንቀጾች ደግፈዋል። እንግዲህ የሚቀረው የሕግ መወሰኛ ምክር ቤቱ የፍርድ ሂደት ብይንና ውሳኔ ይሆናል። መቶ አባላት ባሉት የሕግ መወሰኛ ምክር ቤትና እንዲሁም ሪፐብሊካኑ በበላይነት በሚቆጣጠሩት መድረክ ላይ ከሕግ መምሪያው አካሄድና አንዳንድ ሴናተሮች አሁንም እያሰሙ ካሉት ዛቻ ፕሬዚደንቱን ከሥልጣን ለማስነሳት የሚያበቃ የፍጹም አብላጫ ወይም ሁለት ሦስተኛ ድምፅ የማግኘቱ ጉዳይ የማይጠበቅ እንደሆነ እየተነገረ ነው። ለማንኛውም ሴናተሮቹ የፍርድ ሸንጎ ወይም ጁሪ ሆነው በሚሰየሙበት ችሎት ላይ ክርክሩን ለማየትም ለፍርድም የጠቅላይ ፍርድ ቤቱ ዳኛ ዋና ዳኛ ይሰየማሉ። ትናንት ምሽት የተወካዮች ምክር ቤቱ በፕሬዝዳንቱ ላይ ክስ እንዲመሰረት ወይም ኢምፒች እንዲደረጉ ክርክር እየተካሄደና ድምጽም እየተሰጠ በነበረበት ሰዓት የሚሽጋኗ ባትል ክሪክ ውስጥ የቅስቀሳ ዘመቻቸውን ያካሄዱ የነበሩት ፕሬዝዳንት ትራምፕ ይህንን ሂደት እንደወትሮው ሁሉ አጣጥለውታል፣ ብልሹ ሲሉ ማውግዘውታል። ለማንኛውም በዩናይትድ ስቴትስ የ230 ዓመት የመንግስትነት እድሜ ውስጥ ክስ እንዲከፈትበት በተወካዮች ምክር ቤቱ ውሳኔ የተላለፈበት ሶስተኛው ፕሬዝዳንት ሆነዋል። በ19ኛው መቶ ክፍለ ዘመን አንድ፣ በ20ኛው አንድ፣ አሁን በ21ኛው ሚስተር ትራምፕ። ይህ አጋጣሚ ታሪካዊ ቢሆንም የድምጹ ውጤት የከበደ ቢሆንም ጮቤ የሚረገጥበት ግን እንዳልሆነ የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ የፓርቲ ጓዶቻቸው ለሆኑት ዴሞክራቶች ማሳሰቢያ ሰጥተዋል።
It is tragic that the president's reckless actions make impeachment.
የፕሬዝዳንቱ ኃላፊነት የጎደለው አድራጎት ክስ እንዲከፈትባቸው አስፈላጊ ሁኔታን መፍጠሩ በእጅጉ አሳዛኝ ነው። ሌላ ምርጫ እንዳይኖረን አደረጉ።
ወጣም ወረደም የትናንቱ የምክር ቤቱ ድምጽ ላለፉት 3 ወራት የዘለቀው ሀገሪቱን ጭምር ከፋፍሎ በሁለት ጎራ ያቆማት እሰጥ አገባና ትንቅንቅ እንዲቋጭ አድርጓል። ነገሩ የተነሳው ፕሬዚደንቱ የዩክሬን ፕሬዚደንት በፖለቲካ ተቀናቃኛቸው ጆ ባይደን እና በልጃቸው ሃንተር ላይ ምርመራ እንዲከፍቱ ለማስገደድ በተወካዮች ምክር ቤቱ ቀደም ሲል ለሀገሪቱ ተለቆ ከነበረ ወታደራዊ እርዳታ 400 ሚሊዮን ዶላር የሚሆን ገንዘብ አግተዋል ሲል አንድ የዋይት ሃውስ ቤተ መንግስት ውስጥ አዋቂ ሹክ ብሎ ነገሩን አደባባይ ማውጣቱ ነበር። በርግጥ የዚያ ሰው ማንነት እስከዛሬ በግልጽ አይታወቅም። የፕሬዝዳንቱ አድራጎት ግን ለአሜሪካ ዲሞክራሲ አደጋ ነው ሲሉ ዲሞክራቶቹ በብርቱ ተቆጥተዋል። ለ8 ሰዓታት በዘለቀው የትናንቱ የኮንግረስ ግራና ቀኝ ንግግር ወቅት ድምጾቻቸውን ካሰሙት መካከል የምክር ቤቱ የመረጃና የስለላ ጉዳዮች ኮሚቴ ሊቀመንበር አዳም ሺፍ አንዱ ናቸው።
No one is above the law. Donald J. Trump sacrificed our national security in an effort to cheat in the next election.
Donald J. Trump መጪውን ምርጫ ለማጭበርበር ሲሉ ብሔራዊ ደህንነታችንን ለጭዳ አቅርበዋል። ያንን ሐሳባቸውን ለማሳካት ሲሉ በቀጠሉበት ጥረታቸው የውጭ ጣልቃ ገብነትን ጋብዘዋል። መከሰስ አለባቸው።
ፕሬዚደንት ትራምፕ ግን የዲሞክራቶቹ እንቅስቃሴ ይቅርታ፣ ፕሬዚደንት ትራምፕ ግን የዲሞክራቶቹ እንደራሴዎች አካሄድ ከርሳቸው ይልቅ የሚጎዳው ራሳቸውን ዲሞክራቶቹን ነው ሲሉ በዚያው የትናንት የባትል ክሪክ ሚሽጋን ዘመቻቸው ላይ ተናግረዋል።
With today's illegal, unconstitutional and partisan impeachment.
በዛሬው ህገወጥ የፓርቲ ወገን የለየ የክስ ምስረታ እንቅስቃሴያቸው ስራፈቶቹ ዲሞክራቶች ለመራጮች ላይ የጠለቀ ጥላቻቸውና ንቀታቸውን አውጇል። ይህ ራሳቸውን በራሳቸው ለማጥፋት የወሰዱት የፖለቲካ እርምጃ ነው።
ከፕሬዚደንቱ ጎን በጽናት የቆሙት ሁሉም ሪፐብሊካን እንደራሴዎችም የዲሞክራቲክ አቻዎቻቸውን እንቅስቃሴ ያለፈውን ምርጫ ውጤት ለመሻር እየወሰዱ ያሉት አማራጭ እንደሆነ በመናገር ይከሳሉ። ዳክ ኮሊንስ አንዱ ናቸው።
They can't actually pin anything of factual basis on him. The president did nothing.
በጭብጥ የተደገፈ አንዳችም እንከል ያሳዩባቸው አልቻሉም። በዚህ ጉዳይ ፕሬዝዳንቱ የፈጸሙት አንዳች ጥፋት የለም።
ይህ ጉዳይ የከፋፈለው እንደራሴዎችን ብቻ ሳይሆን መላ ሀገሪቱን መሆኑን በህዝቡ ውስጥ የተካሄዱ ቅኝቶች ያሳያሉ። ከአሜሪካውያን 43 ከመቶ የሚሆኑት ፕሬዝዳንት ትራምፕን እንደሚደግፉ፣ ግማሽ ያህል አሜሪካውያን የመከሰሳቸውን ሐሳብ እንደሚደግፉ አሃዛዊ ትንተናዎች እንደሚያሳዩ የዩኒቨርሲቲ ኦፍ ቨርጂኒያው ሌሪ ሳባቶ ለቪኦኤ በስካይፕ ተናግረዋል።
That is a significant change from the last impeachment that we had.
ይህ ካለፈው አንድን ፕሬዝዳንት የመክሰስ ሂደት እጅግ የጎላ ልዩነት ነው። ይሁን እንጂ የፕሬዝዳንት ዶናልድ ትራምፕ የስልጣን ዘመን ባጭር መቀጨቱን አያመለክትም። አሁን እንደዚህ ወገን ለይተን የቆምን የመሆናችንና የፓርቲ አንዳችን ላይ ያለን የመሆናችን ነገር ኢምፒችመንት ያን ያህል ኃይል ያለው እንደሆነ አድርጎታል። አይሰራም።
ለማንኛውም ግን በፕሬዝዳንቱ ላይ ትናንት ማታ የተላለፈው ውሳኔ በእንደራሴዎች ዘንድ እንብዛም ተቀባይነት ከሌላቸው በጣቶች ከሚቆጠሩ የአሜሪካ ፕሬዝዳንቶች አንዱ ሆነው እስከወዲያኛው በታሪክ መዛግብት የሚታወሱ እንዲሆኑ የሚያደርጋቸው ለመሆኑ ጥርጣሬ የለም። የክሱና የፍርዱ ሂደት በመጪዎቹ ጥቂት ወራት ውስጥ በሴኔቱ መታየት ይጀምራል። ነጻም ይደረጋሉ የሚለው ግምት የበረታ ነው። ሌሪ ሳባቶ
Republicans were never going to expel Trump. But it's a warning to President Trump.
Republicanu Trump ለማባረር አስቦ ያውቁም። ለማንኛውም ግን እዚያ ቢሮ ውስጥ የሚቆዩት ለአንድ አመት ብቻ ነው ወይስ ለመጪው 5 አመታት? ለፕሬዝዳንት ትራምፕ ሩቅ ስትሄድ ምን ሊገጥም እንደሚችል ትልቅ ማስተዋሻ የሚሰጥ ነው።
የፕሬዝዳንት ትራምፕ ስንብት ጉዳይ ለጊዜው የማይታሰብ ቢሆንም በታሪካቸው ላይ ግን እስከወዲያኛው ሰፍሮ የሚኖር ሰንበር ይሆናል። በአሜሪካ የፖለቲካ ታሪክ ውስጥ እንብዛም ተዘውትሮ የማይመጣ አጋጣሚ።
ሰለሞንን ለዘገባው አመሰግናለሁ። ተከታዩ መጽሔት ርዕስ ደግሞ ወደ ጄኔቫ ያሻግረናል። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ሳቢያ ከሀገራቸው ተሰደው በየመጠለያ ጣቢያው የሚገኙ ስደተኞችን ባሉበት ለማቋቋም ቃል ገብተዋል። ከታህሳስ 6 እስከ ታህሳስ 8 ለሶስት ቀናት በዘለቀው በጄኔቫ በተካሄደውና ከ3000 በላይ ሰዎች በተሳተፉበት በዚህ ዓለም አቀፍ ስደተኞች ጉባኤ ላይ አቅማቸው አነስተኛ በሆኑ ሀገሮች ውስጥ የሚገኙ ስደተኞችን ለመደገፍ ከ770 በላይ የገንዘብና ሌሎች ልዩ ልዩ ድጋፎች አይነቶችን ለማድረግም ቃል ተገብቷል። ኢትዮጵያ የስደተኞችን በመቀበል ከአፍሪካ በቁጥር ቀዳሚን በመያዟም በዚህ ጉባኤ ላይ ጉልህ ተሳታፊ እንደነበረች የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን UNHCR የኢትዮጵያ ቃል አቀባይ ክሱት ገብረ እግዚአብሔር ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ቢሮ ቃል አቀባይ ናቸው ክሱት ገብረ እግዚአብሔር። ኢትዮጵያ ባለፈው አመት አጽድቃ ስራ ላይ ከዋለችው በድንበሯ ለሚጠለሉ ስደተኞች የመማርና የመስራት መብት ከመሰጠው አዋጅ በተጨማሪ 90000 ለሚሆኑ ስደተኞች የገቢ ማስገኛ እድል እንደምትፈጥርና 20000 ለሚሆኑ ደግሞ ብቃት ያለው ስልጠና እንደምታመቻችም ቃል ገብታለች። ለዝርዝሩ ጽዮን ግርማ።
ከታህሳስ 6 እስከ 8 2012 ዓመተ ምህረት ለሶስት ቀናት በጄኔቫ ተካሂዶ ትናንት ማምሻውን የተጠናቀቀው ዓለም አቀፍ የስደተኞች ጉባኤ ወይም Global Refugee Forum አምና ልክ በዚህ በታህሳስ ወር ላይ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ የጸደቀውን Global Refugees Compact ሰነድን ተከትሎ የተደረገ ጉባኤ መሆኑን የዚህ ጉባኤ ዋና አዘጋጅ ሆነው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ኮሚሽን UNHCR በድረገጹ ላይ አስፍሯል። የዚህ ሰነድ አጠቃላይ ሐሳብ ስደተኞች መጠለያ ጣቢያ ውስጥ ከገቡ በኋላ የሚሰጣቸውን ገንዘብ ብቻ እየተቀበሉ ትርጉም አልባ ህይወትን ከሚኖሩ ሌሎች የሚያስቧቸው ነገሮች እስኪሳኩ ድረስ ባሉበት የመማርና የመስራት እድል እንዲፈጠርላቸው የሚያስችል ሰነድ ነው። በሰነዱ ላይም ይህ ጉዳይ የሚመለከታቸው አካላት በአራት አመት አንድ ጊዜ ተገናኝተው ምክክር እንዲያደርጉና በመረዳዳት መፍትሄን ማምጣት እንዳለባቸው ተቀምጧል። ኢትዮጵያ የጎረቤት ሀገር ስደተኞችን በመቀበል ከአፍሪካ ቀዳሚውን ስፍራ የምትይዝ በመሆኑ በመከተል ጠቅላይ ሚኒስትር ደመቀ መኮንን የሚመራ የልዑካን ቡድን በመያዝ በጉባኤው ላይ ተሳታፊ ነበረች። የዩኤንኤችሲአር የኢትዮጵያ አቀባይ አቶ ክሱት ገብረ እግዚአብሔር በጉባኤው ላይ ተገኝተው ነበር። ስደተኞችና እስከ 750 የሚደርሱ የልዑካን ቡድኖችን ጨምሮ በአጠቃላይ 3000 ሰዎች መሳተፋቸውን ገልጸው ጉዳዩ መላውን ዓለም የሚመለከት ጉዳይ ነበር ብለዋል።
በዚህ ፕሮግራም የታየው ማንንም የማይመለከተው የስደተኞች ስራቸው አሉ፣ ረጂ አካላት ወይም ሂማኒታሪያን ኮሚኒቲ ምላቸው ተወካዮች አሉ፣ ሲቪል ሶሳይቲ አሉ፣ ምሁራን አሉ፣ የስፖርት ተቋማት አሉ፣ የግል ሴክተሩ አለ፣ ዓለም አቀፍ ፋይናንሻል ተቋማት እና ወርልድ ባንክ አሉ። የቀረ የለም። የሚያገባናል የቻለው ያህል እናደርጋለን ብለው የወጡበት ፕሮግራም ነው።
አቶ ክሱት አያይዘው ከዚህ ቀደም ስደተኞች አንድ አገር ከሄዱ በኋላ መጠለያ ተቀምጠው የሚሰጣቸውን ገንዘብ ብቻ እየተጠባበቁ ከመኖር ውጪ መስራትም ሆነ ልጆቻቸው ወደ ትምህርት ቤት የመላክ እድላቸው የተመናመነ እንደነበር አስተውሰው በአዲሱ አሰራር ግን ይህ እንዲቀር ጻናትም የመማር መብታቸውን እንዲያገኙ እየተደረገ ነው ብለዋል። በዚህ ጉባኤም ላይ ይህንን አሰራር ተግባራዊ ያደረጉ አገራት ልምዳቸውን አካፍለዋል ብለዋል።
አዲሱ አሰራር የጀመሩ አገሮች አሉ እንደ ኢትዮጵያ አይነት። የነሱ ምሳሌ የሚሆን እንዴት እንደሰሩ ምን ውጤት እንዳገኙ የሚያቀርቡበት ነበረ። ከዛ ባለፈ ግን ሁሉም ሰው ያገባኛል ዳግም ይወያይ ይችላል። ስድስት ቴማቲክ ኤሪያስ ተጠይቀው ነበረ። በትምህርት ዙሪያ፣ በስራ እድል ዙሪያ፣ በጤና አቅርቦት ዙሪያ፣ ከለላ ፕሮቴክሽን የሚባሉ በዛ ዙሪያ አገሮች ምን ማድረግ ይችላሉ? ተቋማት ምን ማድረግ ይችላሉ? ነጋዴዎች ምን ማድረግ ይችላሉ? ሲቪል ሶሳይቲ ምን ማድረግ ይችላል? የሪሰርች ተቋማት ምን ማድረግ ይችላሉ? የሚለውን ይህንን ሀሳብ ለማሰባሰብ ነው የነበረው። ውጤቱም እስካሁን እንደታየው ጥሩ ይመስላል።
በኢትዮጵያ ባለፈው ዓመት ጥር 9 ቀን 2011 ዓመተ ምህረት የህዝብ ተወካዮች ምክር ቤት በተለያየ ምክንያት ከሀገራቸው ተሰደው በኢትዮጵያ በሚገኙ የመጠለያ ጣቢያዎች ውስጥ የሚኖሩ ስደተኞች የመስራት፣ የመማርና የመንቀሳቀስ መብት እንዲኖራቸው የሚደነግግ አዋጅ ማጽደቁን ያስታወሱት አቶ ክሱት ከዚህ በተጨማሪም ሌሎች ጥቅሞችን የሚሰጥ ድጋፍ የኢትዮጵያው ልዑክ ቃል ገብቷል ብለዋል።
በኢትዮጵያም ባይቆጠሩም እንደ ውጭ ሀገር ዜጎች የሚሰጣቸው አይነት የስራ ፈቃድ ሊሰጣቸው ይችላል ይላል። የልደት እና የመሳሰሉ ምዝገባዎች የቫይታል ኤቨንስ የሚላቸውን ማስመዝገብ ይችላል ይላል። ትምህርትን አሁን በፊት ትንሽ ሪዘርቬሽን ነበረ እንደለን የሚል በተለይ ኤሌመንተሪ ትምህርት ህጻናት ተወልደው በትምህርት ውጭ መሆን የለባቸውም ይላል እና የመሳሰሉት ብዙ ግብ ተሰጥቷል። አሁን ተጨማሪ ነገር የመጣው አንድ አራት ነገሮች እንደው በፕለጅ መልክ ቀርቧል። አሁን እንደነው 90,000 ለሚሆኑ ሰዎች የገቢ ማስገኛ ተፈጥራለን ይላል። ኢትዮጵያውያን ጭምር ናቸው ተጠቃሚ የሆኑት። ከዚህ ሌላ ፕሮቶኮል ከሌላቸው የትም ሊደርሱ አይችሉም። ስለዚህ 20,000 ለሚሆኑት ደግሞ ብቃት ያለው ስልጠና እንዲሁም አፕሬንቲስሺፕ ሆነ ሰርቲፊኬት የሚያገኙበት ስልጠና ለመስጠት። ሌላው የኃይል አቅርቦት ስደተኛ ካምፖች አካባቢ በጣም አስቸጋሪ ነገር ነው። ስለዚህ ወደ ደን ምንጠራ ምናምን ነው የሚካሄደው። በተለይ ብዙ ኢትዮጵያ ሲቸገርበት ስለሆነ ይህንንም ለማሻሻል እና የመሳሰሉት ወደ አራት ነጥብ ያለው ተጨማሪ ኮሚትመንት ገልጿለች ኢትዮጵያ።
አቶ ክሱት በኢትዮጵያ ይህ አሰራር ተግባራዊ የተደረገበት በደቡብ ኢትዮጵያ የሚገኘውና የሶማሊያ ስደተኞችን የያዘው የዶሎ አዶን መጠለያ ጣቢያ በምሳሌ አንስተዋል።
የሶማሌ ስደተኞች የሚጠለሉበት ዶሎ አዶ የሚባል ቦታ አለ። ከአይዲያ ፋውንዴሽን ጋር በመተባበር ስደተኞች ከህብረተሰቡ ጋር ተቀላቅለው አብረው ሰርተው እንዴት ነው የሚበለጽጉትና የሚያድጉት አምራች ዜጋ የሚሆኑት የሚለውን ሙከራ እየተደረገ ነበር። የሆነው ወደ 100 ሚሊዮን ዶላር አይኪያ ፋውንዴሽን ሰጠ። ስለዚህ የማይክሮ ፋይናንስ ተቋማት አቋሙ ሰዎችን እየተደራጁ በብድር እየወሰዱ በእርሻ፣ በእንስሳርቢ፣ በሱቅ፣ በቢዝነስ ናንሽ ቢዝነሶች ምናምን ተደራጅተው አመስራት ጀመሩ እና ውጤቱ ጥሩ ነው። አሁን ጀምሩ ጥሩ ነው። አንዳንድ ስደተኞች ኢትዮጵያውያንን ሁሉ ቀጥረው የሚያሰሩ ስደተኞች አሉ ብሏል። እጅ አሁን ሰሞኑን ጉራይጅ የነበረ የፈርኒቸር ስራ የሚሰራ ነው እና ስደተኞችን ቀጥሮ እያሰራ ያለበት ነው ሁኔታ። ትልቁ ነገር ደግሞ አብረው እንዲኖሩ እንግዲህ አንዳንድ ጊዜ ስደተኛ ተብሎ ተቀባይ ህዝብ ደግሞ ችግርም ስላለበት የማይስማሙበት የሚጋጭበት ሁኔታ የሚፈጠርባቸው ሀገሮች ማለት እዛ ጋር እሱንም እንዳይኖር አድርጓል። አብረው ነው የሚሰሩት መሬቱ ላይ በተለይ አብረው ጋራ ሰርተው ውጤቱን ምርቱን እኩል ነው የሚከፈሉት። ስለዚህ ሰላም እንዲኖርም ጥሩ አብረው በቤተሰብ አብረው እንዲኖርም ትልቅ አስተዋጽኦ እያደረገ ያለ ነው እና ለጥሩ ተሞክሮ ኢትዮጵያ ካፈራለች ተቀባይነትም ያገኘ ተሞክሮ ነው።
በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን ዩኤንኤችሲአር መረጃ መሰረት ከደቡብ ሱዳን፣ ከሶማሊያና ከኤርትራ የተፈናቀሉ 900,000 ጥገኝነት ጠያቂዎች በኢትዮጵያ በሚገኙ የስደተኞች መጠለያ ጣቢያ ይኖራሉ። እነዚህ ስደተኞች በመጠለያ ጣቢያ ከገቡ በኋላ የተሻለ ኑሮ ለመኖር ወደሚያስችላቸው ሶስተኛ ሀገር የመሻገር ፍላጎት እንዳላቸው በመጥቀስ ኮሚሽኑ ይህን ፍላጎታቸውን እንዴት እንደሚያሟላ የተጠየቁት አቶ ክሱት
ስደተኛ ሲመጣ ያው ተቸግሮ ሀገሩ መኖር ስለማይችል ነው ይመጣ። በነገራችን ላይ ግሎባል ኮምፓክት ትልቁ ትኩረት የተሰጠው ነገር በሀገሮቻቸው ላይ ለስደት የዳረጋቸው ችግር ፖለቲካዊ መፍትሄ አግኝቶ ወደ ሀገራቸው የሚሄዱበት ሁኔታ ነው ቅድሚያ የሚሰጠው። በዩኒሲያርም ይህን ነው ለረዥም ሊሰራበት የነበረው። እሱ ካልሆነ የሚሆነው ሀገሮች ናቸው ሪሰትልመንት የሚሰጡት ሀገር እነታቸው በገዛ ፈቃዳቸው የሚሰጡት ነገር ነው። እነሱ ካልሰጡ እንደ መብት ስደተኛው መጠየቅም አይችልም። ነው ማውን አሜሪካ ነበር ተልቆ ቁጥር የምትወስድ ደርግን አሁን አዲሱ ፕሬዚዳንት ተሰለፈው በጣም የወረደ የቀነሰ ሄዳ እና ትንሽ ነው ድሮም ቢሆን ደህና ነበር በሚባልበት ጊዜ በዓለም ውስጥ አሉ ስለተኞች አንድ በመቶኛ የሚሆን ብቻ ነው እድል ያገኘ ነበረው። አሁን በጣም እያነሰ ስለሄደ ትንሽ ነው ተስፋው። ስለዚህ ዝም ብሎ ተንጠልጥሎ እሱን እየጠበቁ ነው አስቸጋሪ ነው የሚሆነው። ጉዳይ በጣም ላይኖርም ስለሚችል ስለዚህ ትልቁ ነገር ባሉበት ሁኔታ አምራች አርጎ የራሳቸውን የሚደግፉበት የሀገሪቷን ኢኮኖሚውም የራሳቸው አስተዋጽኦ የሚያደርጉበት መስመር ነው። በመሀል ደግሞ ለመስራ የመጡበትን ሀገር ሰልፍ እንዲሆንና ወደ ሀገራቸው የሚመልሱበት ሁኔታ የማመቻቸት ስራ ይሰራል።
በኮሚሽኑ የዚህ ዓመት መረጃ መሰረት በዓለም ላይ ከ70 ሚሊዮን በላይ ሰዎች ከቀያቸው ተፈናቅለዋል። ከነዚህ ውስጥ ከ41 ሚሊዮን በላይው የአገር ውስጥ ተፈናቃዮች ናቸው። ከ25 ሚሊዮን በላይው ደግሞ ወደ ሌላ ሀገር ተሰደዋል። እንዲሁም ከ3.5 ሚሊዮን በላይ ጥገኝነት ጠያቂዎች ይገኛሉ። በዚህ ጉባኤ ላይም እነዚህን ስደተኞች ለማቋቋምና ድጋፍ ለማድረግ 770 የሚሆኑ የገንዘብና የተለያዩ ድጋፎች ቃል ተገብተዋል። ቃል ከተገቡት ውስጥ ትልቁን ቁጥር የሚይዘው ለሚቀጥሉት 3 አመታት ስደተኛ ለያዙና ዝቅተኛ ገቢ ላላቸው አገሮች እሰጣለሁ ሲል የዓለም ባንክ ቡድን ቃል የገባው 2.2 ቢሊዮን ዶላር ነው። ለአሜሪካ ድምጽ
ሲዮን ግርማን ለዘገባው አመሰግናለሁ። አድማጮች ተከታዩ ከቴክኒክ ሙያ ስልጠና ተቋማት የሚመረቁ ተማሪዎችን ይመለከታል። በአገሪቱ ለሚገነቡ የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች የሚመጥንና ብቃት ያላቸው አለመሆናቸውን አንድ ጥናት ማመላከቱን ያሳያል። ችግሩን ለመፍታት መንግስት የቴክኒክ ሙያ ስልጠና አሰጣጥ እንደሚችል የኢትዮጵያ ንግድና ኢንዱስትሪ ሚኒስቴር አስታውቋል። ይህንኑ አስመልክቶ የተካሄደ አውደ ጥናት በሐዋሳ ከተማ ተጀምሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት ልኳል።
በኢትዮጵያ ይገነባሉ ከተባሉ 17 ተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ውስጥ 4ቱ በኦሮሚያ፣ በደቡብ በአማራና ትግራይ ክልሎች መገንባት ላይ ሲሆኑ በደቡብ ክልል ይርጋለም ከተማና በትግራይ ክልል የሚገነቡ 2ቱ ኢንዱስትሪ ፓርኮች ስራ ጀምሯል። እነዚህም ፓርኮች ተመለከተውና ናሙና ያደረገው አውደ ጥናት ዛሬ በሐዋሳ ከተማ ተጀምሯል። በአውደ ጥናቱ ላይ የተለያዩ የጥናት ስራዎች የቀረበበት ሲሆን በፓርኮቹ ያቀረቡት ሁኔታ የባለሙያዎች ክህሎትና ሌሎች ጉድለቶችን የተመረቁ ተማሪዎች በአገሪቱ ለሚገነቡ የተቀናጀ ግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮችን የሚመጥንና ብቁ አለመሆናቸውን ጥናቱ አሳይቷል። ለኢትዮጵያ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ፕሮጀክት አጋር ከሆኑ ድርጅቶች ውስጥ አንዱ የሆነው የጀርመኑ ጂአይዘድ አማካሪና ጥናቱን ያቀረቡት አቶ አብርሃ ገብረ ማርያም ዘርፉ ለኢትዮጵያ ምጣኔ ሀብት ስርዓት አዲስ ተለዋዋጭና ውስብስብ በመሆኑ አዲስ አመራር ስልት ክህሎትና አቅም የሚፈልግ ሲሆን ጥናታቸውም ይህን ፈተሽ እንደነበር ተናግሯል።
ገበያው የሚፈልገው አይነት የሰው ኃይል አይደለም በብዛት እየፈራ ያለው የሚል ነው አንዱ ዋናው ነገር። ቴክኒክና ስልጠና ስንል 30% የሌለበት ማለት ነው። አሁን ባለው ሁኔታ ግን ልክ ተገቢውን የተግባር ስልጠና በአግባቡ እየወሰደ አይደለም። ስለዚህ ተመርቆ ሲወጣ ተማሪው በቂ የሆነ አቅም ቴክኒካ ከዚህ ጋር ተያይዞ ሆኖ ቲቪት ኮሌጆችም የአቅም ውስንነት እንዳላቸው ማይተናል። ለስልጠና የሚያገለግሉ የተለያዩ ማሽነሪዎች፣ የስልጠና መርጃ ቁሳቁስና ሌሎች ፋሲሊቲዎች በተማላው ሁኔታ ለመኖር አንድ ችግር ነው። ከአግሮ ፕሮሰሲንግ ጋር በተያያዘ ስናይ ደግሞ በዚህ ዙሪያ በቂ የሆነ አስተማሪ አለመኖርም ሌላ አንድ ችግር ነው ማለት ነው። ከዚህ ጋር ተያይዞ የስልጠናው ጥራት በሚፈልገው ደረጃ ይሄደ እንዳልሆነ ነው የተገነዘብነው።
በተደጋጋሚ ጊዜ የጥራት ወቀሳ የሚደርስበት የኢትዮጵያ ትምህርት ስርዓት ለጥናቱ ተመልክቷል። አቶ አብርሃም
ሌላ አሁን ልክ እንደዚህ በመንግስት የአግሮ ኢንዱስትሪያል ዴቨሎፕመንት ወደ ስራ ሲገባ ቲቪቲ ኮሌጆች ቀድሞ እንግዲህ የሚያስፈልገው ምንድነው ብለው አጥንተው ከወዲህ መዘጋጀት ነበረባቸው። ግን ፕሮአክቲቭሊ ብዙ እየተሰራ እንዳልሆነ ነው ስናይ ደግሞ እንግዲህ አሁን እነዚህ የአግሮ ፕሮሰሲንግ ካምፓኒ በዓለም አቀፍ ደረጃ ተወዳዳሪ ሊሆኑ ከሆነ ልክ የሚቀጥሩት የሰው ኃይል በዓለም አቀፍ ደረጃ just litay michil buku yesu hayl mohon mechalallebet malat selezi nezi kubaniyoch gin bezi daraja yesu hayl iyagenyu aydellum temerqo miwotaw tamari indemifelgew sira iyagenyu aydellum malatna
nezi yegibrna mirtoch maqnabra parkoch wemigenobbacho akaloch labor katawtasochna arfadroch kawustim kawochim yesra edil indemifetir yamalaketew tnatu yeteknikna moya teqomatin kekubaniyoch gar matamer kawqtu gar yemihed tagbarawu yemoya sultana mastet baldirsha akalatin ማሳተፍና አብሮ አቅዶ መስራትን ምሉ ምክራሳቦችንም ጥናቱ አስመበታል ፓርኮቹ 6 መስራታው ፕሮግራሞችን ያቀፈ ሲሆን ምርትና ምርታማነትን በማሳደግ እሴት መጨመር በፓርኩ ዙሪያ ያሉ አርሶአደሮችን አንቀሳቅሶ ተጠቃሚ ማድረግና ያቅን ግንባታ ስራዎችም እንደሚገኙበት ነው በንግድና ኢንዱስትሪ ሚኒስቴር የተቀናጀ የግብርና ምርቶች ማቀነባበሪያ ኢንዱስትሪ ፓርኮች ፕሮጀክት አስተባባሪ አቶ አያልነ አበበ የሚናገሩት ችግሩን ለመፍታትም መንግስት የቴክኒክና ሙያ ስልጠና አሰጣጥ የሚቀይር የትምህርት ስርዓት ማሻሻያ ሊያደርግ እንደሚችልም ተቆሟል
ኢንዱስትሪ የሚፈልገው ነው ሰው ኃይል እንዴት አድርገን ልንፈጥር እንችላለን ብለን ከግንባታው ጋር አብረን የምንሰራው ፕሮግራም አንድ አካል ማለት ነው የዛሬው ፕሮግራም ስለዚህ ለሚወጡ ኢንዱስትሪዎች እዚህ ፓርክ ስለሚገቡ ኢንዱስትሪዎቻችን አስፈላጊ ሰው ኃይል ለማፍራት ቲቪዎቻችንን የኢንዱስትሪው ፍላጎት መሰረት ያደረገ ሰው ኃይል እንዲያብቁ የማድረግ ካሪኩለም ሪቫይዝ የማድረግ ፕሮግራም ላውንች የተደረገበት ነው ይሄ
ስለዚህ የዛሬው ፕሮግራም ተከትሎ ትምህርት ስርዓት ማሻሻያ ይደረግበታል ማለት ነው
በትክክል
ዛሬ የተጀመረው አድጥናቱ ነገ የይርጋሪም የተከናጀ የግብርና ምርቶች ማቀናበሪያ ፓርክ ላይ የመስክ ምልከታ በማድረግ ይጠናቀቃል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
ወደ ምሽቱ የመጨረሻ ዘገባ እንሻገር ወደ አስመራ የተጓዘው የኢትዮጵያ የባህል ቡድን ባህላዊ ትይንቱን በከረን ካሳየ በኋላ ምጽዋ ገብቷል ከረን እንደደረሰም ከ ምጽዋ እንደደረሰም ደማቅ አቀባበል የተጠበቀው የባህል ቡድን የራት ግብዣ ተደርጎለታል የጃኖ ሙዚቃ ቡድን ትናንት አስመራ የገባው በባህል ቡድኑ ተቀላቅሏል የአስመራው ዘጋቢያችን ብርሃነ በርሄ የትናንቱን የቡድኑን የከረን የሙዚቃ ትዕይንት ተከታትሎ ተከታዩን አድርሶናል
በኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ወይዘሮ ብዙነሽ መሰረት የተመረው 54 አባላቶችን የያዘው የኢትዮጵያ የባህል ቡድን ዛሬ ተሐሳስ 8 አመሻሽ ላይ በከረን ከተማ የመጀመሪያ ዝግጅቱን ለህዝብ አቅርቧል። በከረን ስታዲየም በተደረገው ባህላዊ ዝግጅት ላይ አንጋፋና ታዋቂ ዘፋኞች ሙዚቀኞች ተወዛዋዦች መካከለኛና ወጣት ድምጻውያን የድሮ ዘፈኖችንና ብሔር ብሔረሰቦች የሚያንጸባርቁ የተለያዩ ባህላዊ ዘፈኖችን ለህዝብ አቀርበዋል በዝግጅቱ መክፈቻ ላይ ንግግር ያሰሙት የዞባ አንሰባ አስተዳዳሪ አቶ አሊ መሐመድ የባህል ቡድኑን እንኳን ደህና መጣችሁ ካሉ በኋላ ከዘመናት በኋላ በኢትዮጵያ ሰላም የሚፈልግ መሪ በመወለቱ በሁለቱ አገራት መካከል ሰላም እንደተፈጠረ በመግለጽ ሰላሙን እንዲቀጥልና ከሁለቱ አገራት ባለፈም በመላው አፍሪካ ሰላም እንዲሰፍን ተመኝተዋል። የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ብዙነሽ መሰረት በበኩላቸው በሁለቱ አገራት መካከል የተጀመረው የባህል ትስስር መድረክ ላይ ቡድኑን መርተው በመምጣታቸው የተሰማቸውን ክብርና ኩራት በመግለጽ ለተደረገላቸው ከፍተኛ አቀባበል ምስጋናቸውን አቀርበዋል። ሚኒስተሯ በመቀጠል ይህ በሁለቱ አገራት የሚካሄደው የባህል ትስስር በሁለቱ አገራት መካከል የተጀመረው የሰላም ግንኙነት ወደ ላቀ ደረጃ እንደደረሰ የሚያሳይና ከዛም አልፎ በዓለም የተመሰከረለት እንደሆነ የሚያረጋግጥ ታሪካዊ የባህል የልምድ ልውውጥ እንደሆነ ተናግረዋል።
በሁለቱ ሀገራት ታላላቅ መሪዎች በክቡር ፕሬዝዳንት ኢሳያስ አፈወርቂና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፋና ወግነት የተጀመረው የሁለቱ ሀገር ህዝቦች ግንኙነት እያደገ መምጣቱ ዛሬ የምናደርገው የህዝብ ለህዝብ ትስስር መድረኮች ይህንኑ ግንኙነት ወደ ላቀ ደረጃ ለማሸጋገር የተጀመሩ ጥረቶች ፍሬ እንዳፈሩ ትልቅ ማሳያ ከመሆኑን ባሻገር የሁለቱ ሀገሮች የሰላም ፍላጎትና በዚህ በመጣው ውጤት በዓለም አደባባይ በተመሰከረበት ማግስት የሚካሄድ ዝግጅት በመሆኑ እጅጉን ታሪካዊ ያደርጋዋል።
በባህላዊ ዝግጅቱ ላይ የተሳተፉ የከረን ከተማ ነዋሪዎች በበኩላቸው የኢትዮጵያ የባህል ቡድን የመጀመሪያ ዝግጅቱን በከረን በማካሄዱ ትልቅ ክብርና ደስታ እንደተሰማቸውና እንዲህ አይነት የባህል ዝግጅት በሁለቱ አገራት መካከል የተጀመረውን የሰላም ግንኙነት ይበልጥ የሚያጠናክር እንደሆነ ለቪኦኤ ተናግረዋል። የብሔራዊ ቲያትር ድምጻዊ ካሳ ከበደ በበኩሉ በኤርትራ ህዝብና መንግስት የተደረገላቸው ቤተሰባዊና ወንድማዊ አቀባበል እንዳስደሰታቸው ተናግሯል። በከረን በተደረገው ባህላዊ ዝግጅት የዞባ አንሰባ አስተዳዳሪና የመንግስት የሥራ ኃላፊዎች የኢትዮጵያ የባህልና ቱሪዝም ሚኒስቴር ዴኤታ ብዙነሽ መሰረት በኤርትራ የኢትዮጵያ አምባሳደር ሬድዋን ሁሴን እንዲሁም በሺዎች የሚቆጠሩ ከከረንና አካባቢዋ የመጡ ተሳታፊዎች ተገኝተዋል። የኢትዮጵያ የባህል ቡድን ማክሰኞ ከረን ሲገባ ከፍተኛ አቀባበል የተደረገላቸው ሲሆን በከረን አካባቢ በተደረገው የሁለተኛ የዓለም ጦርነት ህይወታቸውን ያጡ የእንግሊዝና የጣሊያን ወታደሮች የመቃብር ስፍራን ተዘዋውረው አይተዋል። ምሽት ላይ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የቤኒፈር ባንድ የተለያዩ የኤርትራ ባህላዊ ዘፈኖችን እንዲሁም ዝዋዜዎችን አቀርበዋል። ሰኞ ምሽት በአስመራ ፓላስ በተደረገው የእንኳን ደህና መጣችሁ የራት ግብዣ ላይ የኢትዮጵያ የባህልና ቱሪዝም ሚኒስትር ዴኤታ ወይዘሮ ብዙነሽ መሰረት ከረጅም ጊዜ ዝግጅት በኋላ በኤርትራ የሚደረገው ባህላዊ ዝግጅት በሁለቱ አገራት መካከል አስቀድሞ የተጀመረውን የባህል ልውውጥን ተከትሎ የሚደረግ ዝግጅት መሆኑን በመጥቀስ የሁለቱ አገራት ግንኙነት በማህበራዊና ኢኮኖሚያዊ በኩል ከዚህ በላይ ተጠናክሮ እንደሚቀጥል እምነት እንዳላቸው ገልጠዋል። በወጣው መርሃ ግብር መሰረት የኢትዮጵያ የባህል ቡድን ነገ ሐሙስ ወደ ምጽዋ በመጓዝ አርብ በምጽዋ ባህላዊ ዝግጅት ያቀርባል። ብርሃነ በርሀ ለአሜሪካ ድምጽ ከከረን።
ብርሃነ በርሀን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጃችሁ አሉላ ከበደ ነኝ። ሁለተኛውን አጋማሽ ስርጭታችንን እየዘለቅን ነው። አሁን ሴቶችና ቤተሰብ። የፕሮግራሙ አዘጋጅና አቅራቢ ቆንጂት ታየ ስቱዲዮ ትገኛለች። ፕሮግራሙን ታስተዋውቀንና ወደ ዝግጅቷ ትወስድናለች።
ባለፈው ሳምንት የቀድሞ የሚታወቁትን በቅርቡ ከዚህ ዓለም በሞት የተለዩትን ዶክተር ቦጋለች ገብሬን እንዴት ይታሰባሉ ብለን ያቀረብነው እንግዳ አብሯቸው የሰራ ወጣት ነው። ካንደበቱ ባለፈው ሳምንት አቅርበናል። ወጣቱ አቶ ተሾመ ካሎ በደቡብ ኢትዮጵያ ዱራሜ ቦጌ መሰረቱት ከምባቲ ሜንቲ ጠቅላይ ሚኒስትር አብይ አህመድ ባሰባሰቡት የእርቀ ሰላም ኮሚሽን አባልነታቸው የሚያውቀውን ያጫውተናል። ቦጌ በማህበረሰብ ውስጥ ያለ ጎጂ ልማድን ለማስቀየር ይጠቀሙበት የነበረውን ህብረተሰብን በማሳመን በማሳተፍ ለለውጥ የማሰለፍ መርህ ለሀገራችን እርቀ ሰላም ለግጭቶች መፍቻ ሊውል እንደሚችል አጥብቀው ያምኑ እንደነበረ ነው ያጫወተን። አንድ የተገለለ ማህበረሰብ እንዴት ከህብረተሰብ እንዳቀላቀሉም ያስታውሳል ተሾመ።
የእርቀ ሰላም አባል በ ጠቅላይ ሚኒስትሩን እነዛን አባላትን የመለመለው በዛ ውስጥ አባልና አንድ ቀን ያን ፕሮግራም ሚስ አተደርግ እስከ ዕለተ ሞት ድረስ ባለው ጊዜ ውስጥ አንድ ቀንም ሚስ አተደርግ ነው ፕሮግራሙን ስትሳተፍ የነበረው። ምክንያቱም አገራዊ ጉዳይ ይመለከተኛል የሚል አቋም ስላላት እንኳንና ይሄን ሰላምና እርቅ ኮሚሽን ላይ ማህበረሰብ ውይይት የምንለውን ድርጅቱ የሚጠቀመውን ለምንድን ነው ማናወያየው? ሰዎችን አወያይተን ምንድን ነው ችግሩ የሚለውን ነገር የማህበረሰብ ውይይት ሜቶዶሎጂውን እዛ ውስጥም ለማስገባትም ትጥቂር ነበር። ያ ፕሮግራም እዛ ውስጥ ቢገባ ሰዎች በውይይት ይፈታሉ በሚል ፍልስፍና ነው ቦጌ እንትን የምትለው። ስለዚህ ያን ፕሮግራም ራሱ ወደዛ ለማስገባትም እስከ መጨረሻው ድረስ ስትል ነው አንድ ቀንም እንደዚህ ይህን ፕሮግራም እንዴት እየረቅ እስከ መጨረሻው ያው ከእሷ ጋር አብሮ የሰሩ ሰዎችን ምስክርነት ትላንመርኩም እዛ አይነትም ጠንካራ የሀገራዊ ጉዳይ ይመለከተኛል የምትል ጠንካራ ሴት ነበረች።
ስለዚህ ሌሎች ችግሮችን ሀገር በማሳመን መፍታት ማስተካከል ይቻላል የሚለውን መመሪያቸውን የሚከተሉትን መርህ በዚህኛውን ባህር ሞት ቀደማቸው እንጂ
አዎ ማንም እንኳን አዘጋጅቶ ነበሩ አቀርባለሁ በማለት ማለት የጎጂ ልማዳዊ ድርጊትን ጾታ መሰረት ያደረጉ ጥቃትን ለማጥፋት ነው ቦጌ የምትለው ከመቀነስ የሚል በፕሮጀክት ነው እንጂ ለማጥፋት የምንጠቀመውን የማህበረሰብ ውይይት ኢኮኖሚ ጉዳይ ደግሞ ኤቢሲዲ የሚል አለ። ሁለት ሲሆን ነው ያለን ስትራቴጂ አሴት ቤዝድ ኮሚኒቲ ድራይቭድ ዲቨሎፕመንት ማህበረሰቡ አቅም አለኝ ምን የለኝም አንድ ትምህርት ለመስራት ባርዛፍ አለኝ ጉልበት አለኝ እዛው ትምህርት መስራት እችላለሁ የፋብሪካ ምርቶችን ብቻ ነው መጠየቅ ያለብኝ እንጂ ሴቷም ደግሞ ያንን ኤም ማድረግ አለብኝ ምን አለኝ ምን የለኝም እንድትል ያ አንዱ ቱን ነው ሁለት ቱን ነው
ተሾመ እንግዲህ የ32 አመት ወጣት ነኝ ነው ያልከኝ እሺ ከዶክተር ቦጌ ጋር በመስራት ያገኘኸውን ትምህርት የቀሰምከውን ትምህርት እሴቶች እስቲ ግለጽልኝ
የቀሰምኩት አንደኛ ችግሮችን የመጋፈጥ ነገር ነው ሁለተኛ ቁርጠኝነትን ለዓላማ ጽኑ መሆኑን ያው ለያዘችው ዓላማ መሸም ነገ የማትል በመሆኗ ሁሉም እኔም ሆነ እኔ የስራ ባልደረቦች ያ ለዓላማ ጽኑ መሆኑ ቁርጠኛ መሆን ለውጤት መስራትን ቀስማለሁ ሌላ የመጀመርና ትልቁ የማህበረሰብ ለውጥ ለውጥ መለወጡ በጣም እንደሚያረካት ያንን ተምራለሁ ማህበረሰብ መለወጡ ለውጡን ያንን ለውጥ አይታ በደንብ የምትደሰተው ማህበረሰብ ሲለወጥ ይታይ ስለዚህ ለውጥን በተግባር ማየት ያ ብዙም በጣም ጠንካራና ጉበዝ መሪ እዚህ በአሁን በጠቀስኳቸው ሌሎቻችንም ምሳሌ ነው የሚሆነው ሌላው ደግሞ ኮሚኒቲ ሞቢላይዜሽን ስትራቴጂስት ነች
ህብረተሰብን በማንቀሳቀስ
ኃይለኛ ስትራቴጂስት ነች ለህብረተሰብ ጋር ያለው ህብረተሰብ ጋር እንደ ህብረተሰብ ሆና ነው የምታስተምረው ከሚኑር ጋር እንደሚኑር ነው ሁሉም ጋር በዛ ማህበረሰቡ መስላ አሁን እኛ አካባቢ የሽክላ ስራተኞች ወይም እነዚህ በሽክላ የተገለሉ ያልኳቸው ማህበረሰቦች ሌላው ማህበረሰብ እንኳን ቤታቸውም አይሄድም
ተገልለው ነው የሚኖሩት
እነሱ ጋር ግን ሄዳ አብራ እነሱ ጋር ቡና እስከመጠጣት ሰው ራሱ እጅ መጨባበጥም እስከዛ ድረስም ቦታ አይሰጥም ያንን ማህበረሰብ ቦታ እንዲሰጥ ከፍተኛ ጥረት አድርጋል ማህበረሰቡ አብሮ በእድር በቤተክርስቲያንም በተለያየ ማህበራዊ ጉዳዮች ላይ እንዲቀላቀሉ አድርጋለች በሰራችው ስራ ናቸውም ደግሞ እንቅና እንዲያገኝ ሸክላ ስራ ነው የሚሰራው ፉጋ ማህበረሰብ ነው የሚባለው እነዚያን ግን ምንድን ነው ፉጋ የሚለውን ሰዎች የሚጠቀሙት እንደ ቆሻሻ አይተው ነው የሚያዩት ያንን እኮ ስምን ቀይራለች ጎልደን አንድ ወይም እጃ ወርቆች በምንል ጎልደን አንድ ነው የሰሩት ስራ ጎልደን ነው ብላ ነው የቀየረችው እጃ ወርቆች በምንል ስም ሙያኮ የነሱ ቻይና ከመግባቱ በፊት በነሱ ሙያ ነው ስትጠቀሙት የነበረው ስለዚህ ሙያቸው ክብር ነው እንጀራ የሚሰራው በነሱ ምጣድ ነው ምን ነው
ቆንጅትና እንግዳዋን አቶ ተሾመ ካሎ እናመሰግናለን። አድማጮች ቀደም ሲል ከዶክተር ቦጋለሽ ገብሬ ህይወትን መታሰቢያ ጋር ተያይዞ የተጠራው የድርጅቱ ስም ከምባቲ ሜንቲ ጌዝማ ተብሎ እንዲስተካከል ከይቅርታ ጋር እንጠይቃለን። አሁን ወደ ተከታዩ ክንፍር እንሰዳለን። ባህልና ማህበረሰብ ከልደተ ክርስቶስ በፊት ከ771 እስከ 612 ዓመተ ዓለም የነበረች ከተማና ቤተ እምነት በትግራይ ክልል ተገኝታለች። ጥንታዊው ስፍራ በክልሉ አፍሃሮም ወረዳ የተገኘ ሲሆን የዳአማት ወይም ይሃ ስልጣኔ ከአክሱማዊት ስልጣኔ ጋር የሚያገናኝ ነው ይለናል ዘጋቢያችን ሙልጌታ አስማሃ። በጉዳዩ ላይ ታዲያ ሙልጌታ በቆፋሮ ከተሳተፉ አንዱ በክልሉ ባህልና ቱሪዝም ቢሮ የአርኪኦሎጂ ባለሙያ ናቸው። አቶ ግዴ ገብረ እግዚአብሔርን አነጋግሮ ተከታዩን አጠናቅረዋል።
ቤተ ሰማዕቲ ተብሎ የሚታወቅ ይህ ስፍራ በቅድመ አክሱምና በሮም መንግስታት የነበረ ጥንታዊ ከተማ ነው ተብሏል። ከጥንታዊ የዳአማት ስልጣኔ ማሳያ ቦታ ይሃ 18 ኪሎ ሜትር በሰሜናዊ አቅጣጫ በሚገኘው ቦታ ነው ይህ ታሪካዊ ስፍራ በቁፋሮ የተገኘው። በአሁኑ ጊዜ ቤተ ሰማዕቲ የእርሻ ቦታ ነው። ጥንታዊ ቤተ እምነትና የመኖሪያ ቤቶች በቁፋሮ የተገኙትም በዚህ ስፍራ ነው። በቁፋሮ የተሳተፉ የክልሉ ባህልና ቱሪዝም ቢሮ የአርኪኦሎጂ ባለሙያ አቶ ጊዴ ገብረ እግዚአብሔር ጥናቱ የተጀመረው ከ15 ዓመታት በፊት መሆኑን ገልጸዋል።
የአርኪኦሎጂ ጥናት የተገኘው በሰሜን ሀገራችን ክፍል በትግራይ ክልል በማከላዊ ዞን ወረዳ አፈሮ ቀበሌ ማህበር መዝር የሚባለው ልዩ ስሙ ቤተሰማቲ ስነ ጥንት ስፍራ ተብሎ ነው የሚታወቀው። ከኢትዮጵያና ከአሜሪካውያን በጥምረት በመሆን የተሰራ ስራ ነው። ጥናቱ ሲከናወን በርከት ያሉ ቅርሶችን ተገኝተዋል። የኢትዮጵያ ስልጣኔ ምን እንደሆነ ከዚህ በፊት በተለያየ ምክንያቶች ተደፍኖ የቀረ ታሪክ አሁን በቁፋሮ በጥናት በመመራመር ለህዝቡ አሁን ላለው ትውልድ ትናንት ምን ነበርን፣ ዛሬ ምን አለን፣ ነገስ ከትናንትናው ተነስተን ምን ሆናለን የሚለው ነገር ትልቅ ተስፋ የሚያሰንቅ ታሪካዊ ስፍራ ነው ያገኘ ነው። ባለፉ ዘመናት ለባህላችን፣ ለቋንቋችን፣ ለስልጣናችን መነሻ የሆኑ ታሪካዊ ስፍራ ነው ማለት ነው። ትልቅ ማህበረሰብ ይኖርበት የነበረ ትልቅ ስፍራ ነው። ክርስትና ሃይማኖት ዳግራችን ከገባ በኋላ የነበረ ቤተ እምነትም ተገኝቷል። ስለዚህ ባደረግነው ቁፋሮ በሁለት ቦታዎች ነው ሳምፕል የወሰድነው፣ ኤሪያ ኤ እና ኤሪያ ቢ ብለን የወሰድነው። ስለዚህ ኤሪያ ቢ የሚያመላክተው ከተማ መኖሩ ነው። ኤሪያ ኤ የሚያመላክተው ደግሞ ቤተ እምነት መኖር ነው። ስለዚህ ከአካባቢ ማህበረሰቡ ይኖር የነበረ ማህበረሰብ ቤተ እምነት ገንብቶ እንደነበረና እምነት የመስፋፋት ሁኔታ እንደነበረ የሚያመላክት ነው። በዛ ይሄን ቋም ቅርስ ነው፣ የማይንቀሳቀስ ቅርስ ነው።
በጊዜ ብዛት ምክንያት ጠፍቶ የቆየው ጥንታዊ ቦታ በአፍሪካ የስልጣኔ ማዕከል ከነበሩ አካባቢዎች አንዱ ነው ተብሏል። በቁፋሮ የተገኙ ቅርሶች እንደሚያሳዩት በጊዜው ሃያላን ከነበሩ መንግስታት ጋር ጥብቅ የሆነ የንግድ ግንኙነት ይደረግ እንደነበረ ማሳያ አግኝተናል ብለዋል አቶ ጊዳይ።
የመስቀል ቅርጽ ያላቸው ከድንጋይ የተሰሩ የሸክላ ውጤቶች፣ የቢዶች፣ የእንስሳት አጥንቶች፣ የጥንታዊ የድንጋይ መሳሪያዎች ይጠቆምበት የነበረ የተለያዩ የተንቀሳቀስ ቅርሶች ተገኝተዋል። ይህን ደግሞ በአክሱም ቤተ መዘክር ታጉሮ ነው ያሉ፣ ተቀምጦ ነው ያሉ። ስለዚህ ይህንን በቦታው አንጥቶ እንደ ባለሙያ አንድ የአርኪኦሎጂ ስፍራ ሲቆፈር የተገኙ ተንቀሳቃሽ ቅርሶች በቦታ መሆን አለበት የሚል የፕሮፌሽናል ኤቲክስም ስላለን እዛ ታጉረ ያሉ ቅርሶች መጥቶ ለእይታ መብቃት መቻል አለባቸው።
ቤተሰማዕቲ በቁፋሮ መገኘቱ በአንዳንድ ምሁራን በዳአማትና የአክሱም ስልጣኔዎች መሃል የስልጣኔ ክፍተት ነበር ተብሎ የሚገለጸው ትክክል አለመሆኑ የሚያሳይ ነው። ስልጣኔው ተከታታይ እንደነበረውም የሚያመላክት ነው ብለዋል።
ከቅድመ አክሱም ዘመነ መንግስት ጀምሮ ከዳአማት ኪንግደም ከምንለው መንግስት ጀምሮ እስከ ዘመነ ስልጣን አክሱም የነበረ መሆኑን በጥናቱ አረጋግጠናል። ይሄ ምን ማለት ነው? ከ771 ከልደት ክርስቶስ በፊት እስከ 645 ከክርስቶስ ልደት በኋላ የነበረ ስፍራ መሆኑን በዚህ ምንድነው የሚያመለክተው? ስልጣኔው ዳማስ ኪንግደም አለ በያሃ። ስለዚህ የያሃ አንድ ክፍል ሆኖ ከያሃ ወደ ሰሜን አቅጣጫ ወደ 18 ኪሎ ሜትር ተጉዞ የሚገኝ ስፍራ ስለሆነ የያሃ ስልጣኔ ቅጥያ መሆኑን ግን ደግሞ እዛ አላቆመው፣ እዛ ሳያቆም ምንም ነገር ሳይገድበው ወደ ስልጣን አክሱም እየተሸጋገርንበት እስከ ክርስትና ሃይማኖት ገብቶ ክርስትና ሃይማኖት ከገባ በኋላ እምነትን ማስፋፋት ጭምር ትልቅ ፋይዳ ያለው ነው።
ከአንድ አመት በፊት በቁፋሮ ተገኝቶ ይፋ የተደረገው በሽረ እንዳስላሴ አካባቢ ያለው ማያድራሻም ከ3000 ዓመታት በፊት የነበሩ 700 ቤቶች ያሉት ከተማ አሁን ከተገኘው ቤተክርስቲያንና ከተማ ጋር ግንኙነት አለው ወይ ለሚለው ጥያቄ አቶ ጊዴ የሚከተለውን መልሰዋል።
ከማይድራሻ ጋር ግንኙነት የለውም። ምክንያቱም ከዳአማት ኪንግደም በፊት የነበረ ስለሆነ ማይድራሻ ከሌሎች ምናልባት ከጎሎመ ከዳ ከመነቤት ጋር ሊገናኝ ይችላል። በተለያየ ምክንያት ከሰግላሜን በላላይ ማጫው ወረዳ የሚገኘው ከዛም ሊገናኝ ይችላል። አድዋ አካባቢ ያሉ ብዙ ስፍራዎች ሊገናኝ ይችላል። በፈረስማይ አካባቢ ያሉ ስፍራዎች ሊገናኝ ይችላል። ማይድራሻ ግን ከዚህ ጋር ግንኙነት የለውም። ምክንያቱም ማይድራሻ ከክርስቶስ በፊት ከ1250 ዓመታት በፊት የነበረ ትልቅ ከተማ ነው። ስለዚህ ይሄንን ትልቅ ከተማ ምናልባት እኛ አሁን እንደ ሃይፖቴሲስ ያደረግነው ያለ ነው። ተላልቅ ስኮላራችን ሪከመንድ አድርጎ ያለው ፑንት የሚባል ስልጣኔ እንዘ ሃይላንድስ ኦፍ ኢትዮጵያ ሪቪው ሊትሬቸር ተነስተና አሁን ማይድራሻ ስናየው ወደዛ መንገድ እየሄድን ነው ወይ?
it may be the center of Punt civilization. የሚለው ነገር ይወስደን ያለ ነው ማለት ነው።
በተሰማቲ ከኤርትራ ድንበር በቅርብ ርቀት የሚገኝ ነው ያሉት አቶ ጊደይ ወደፊት የሁለቱም ሀገራት ምሁራን ለስልጣኔው የጋራ ጥናት ማካሄድ ይኖርባቸዋል ብለዋል።
ዋናው ማከሉ የሃድርጎ ዳማት ኪንግደም ማድረግ ተመሳሳይ ስልጣኔ እንደነበረ ማከሉን ይሃ ያደረገ ተመሳሳይ ስልጣኔ እንደነበረ አክሱም ስልጣኔን በፊትም ይሁን እስከ አክሱም ስልጣኔ ውድቀትም ተመሳሳይ ስልጣን እንደነበረ የሚያመላክት ታላቅ ስፍራ ነው። አሁን የመዝብር የቤተሰማቲ ጉዳይ ብናዩ ከቤተሰማቲ ወደዛ ያለው ርቀት ትንሽ ነው። ከ10 እስከ 25 ኪሎ ሜትር ያለው ወደ መረብ ወንዝ የቀረበ ቦታ ነው። ስለዚህ ከዛ ተሻግረስ ምንድነው የሚገኘው? ምክንያቱም በዛ ከመሮች ሊያቁት ይችላል። አሁን የተጀመረው የሰላም ሂደት ተጠናክሮ ሲቀጥል ደግሞ ሁለቱም በዚህም ያሉ ዩኒቨርሲቲዎችን በዛ ያሉ ዩኒቨርሲቲዎች አንድ ላይ መጥቶ ቢያጠኑ ደግሞ መሃል ላይ ብዙ ነገር እንደሚገኝ ስልጣኔው አንድ አይነት እንደሆነ የታሪክ የቋንቋ የባህል እምነት ከፊት ጀምሮ እስካሁን ድረስ አንድ አይነት መሆኑን የሚያረጋግጥ ታላቅ ስፍራ መሆኑን ለማወቅ አያስቸግርም ማለት ነው። የኢትዮጵያ ዩኒቨርሲቲዎችም የኤርትራ ዩኒቨርሲቲዎችም በዚህ በጥናትና ምርምር ላይ አንድ ላይ መጥቶ ቢሰሩ ለከ እንደ ተናንትናው ታላቅ ስራ ሊሰሩ ይችላሉ የሚል እምነታለን።
የተገኘው መስህብ በአገር ጎብኚዎች እንዲጎበኝ በአካባቢው ያሉት አርሶ አደሮች ካሳ ተከፍሏቸው እንዲነሱ ማድረግና በተጨማሪም በቁፋሮ የተገኙት ቅርሶች የሚቀመጡበትን ልዩ ቦታ ማዘጋጀት ቀጣይ ስራ መሆን አለበት ብለዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ቢቱን ከተማ በቅርቡ የተገኘችውን ጥንታዊት ከተማ አስመልክቶ ለተከናበረው ዝግጅቱ እናመሰግናለን። አድማጮች አሁን የሰዓቱን የማጠቃለያ ዜናዎች ባጫጭሩ ከቆንጆት ታየ።
የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞና ሌሎች የአማራ ክልል የጸጥታ ዘርፍ ኃላፊዎች የክልሉ ጠቅላይ አቃቤ ሕግ አስታውቋል። በፕሬዝዳንት ዶናልድ ትራምፕ ላይ ክስ እንዲመሰረት የዩናይትድ ስቴትስ የተወካዮች ምክር ቤት ትናንት በሰጠው ድምጽ ወስኗል። የክሱን ጭብጦች የያዘውን ዶሴ ዳኝነት ለሚቀመጠው የሕግ መወሰኛው ምክር ቤት መቼ እንደሚልከው ግን ገና አልታወቀም። ፕሬዝዳንት ትራምፕ አንዳች ጥፋት አልፈጸምኩም ብለው ደጋግመው እየተናገሩ ምክር ቤቱን የያዘውን ሂደት ሲያወግዙት ቆይተዋል። ሲጋራ አጫሽነትን ለማስቆም የተደረጉ ዓለም አቀፍ ጥረቶች ፍሬ ማግኘታቸውን በማመላከት በዓለም ዙሪያ የሲጋራ አጫሽ ወንዶች ቁጥር ለመጀመሪያ ጊዜ መቀነሱን የዓለም የጤና ድርጅት አስታወቀ። ከመላው ዓለም የተውጣጡ የስደተኞች ህይወት ያሳሰባቸው ሀገሮችና ዓለም አቀፍ ተቋማት በጦርነትና በልዩ ልዩ ፖለቲካዊ ምክንያቶች ከሀገራቸው ተሰደው በየመጠለያው ጣቢያ ለሚገኙ ስደተኞች ባሉበት በማቋቋም ለመርዳት ቃል ገብተዋል።
አድማጮች ሰዓታችን ወደ መገባደዱ ነው። ዛሬ ሊቀርብ ያልቻለው የሳይንስና ቴክኖሎጂ ቅንብር መግቢያ ላስተዋውቅና ለምሽቱ መጨረሻ የመረጥነውን ዘገባ ሙዚቃ እናሰማለን። ዩኒቨርሲቲ ተማሪ በነበረበት ወቅት በእንግሊዝኛው አጠራር ኮዲንግ በመባል የሚታወቀውን የኮምፒውተር ስርዓት ቅመራ በቀላሉ ለመርዳት እሱና ኩዮቹ የገጠማቸውንም ችግር ዛሬም ድረስ የሚያስታውሰው ናታን ዳምጠው ቅምራን በቀላሉ የሚያስተምር መተግበሪያ ከአምስት ወራት በፊት ይፋ አድርጓል። ከአሜሪካ ድምጽ ጋር ቆይታ አድርጓል። በሌላ ፕሮግራም ይቀርባል። አሁን ለስንብት ወደ ተመረጠው ዜማ ልውሰዳችሁ። ሰላም ይላል የሙዚቃው ስልት ቤቲጂ ፍጹም አበረና መቅደላዊት ክበብ የተጫወቱት አዲስ ስልት ነው። እንሆ ዋልክልኝ ወይ ወንድሜ ሰላም ዋልክልኝ ወይ እህቴ አድማጮች እኛም በዚሁ እንሰናበት። የትግርኛ ስርጭት ሙዚቃውን ተከትሎ ይቀርባል። ነገ እንገናኝ። በእኛ በኩል ሰላም፣ ደህና እደሩ። አደሩ ሰላም ሜዳው ጫካው ሰፈር መንደሩ ያዳመት ማስቋጭ ዋጋው እድሜ መጠሩ ውቅዳሴ ውመሱማ ውመስሙሩ ሰላም ወጥቶ ሰላም ገብቶ ሰው ማደሩ Thank you.
ሬዲዮ ድምፅ አሜሪካ ዩ በ22 25 31 ሜትር ባንድ ሆሞን በናይልስታት አት ፌስቡክ ዩቲዩብን ካብ 4/4/10/10 ይመሓላለፍ። نحن نسمكم رسمعتنا لومي حاموس عصبتت الشعات تحساس كل تشكن عصر الشعات